ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ አፍታሙ ዚዩም አብራችሁ አመሻለሁ። ስለዱ አበበን ማነሽ ብሎ መጠየቅ ከብዙ መልሶች ያገናኛል። ጋዜጠኛ ነበረች፣ ድራሲ ናት፣ ተዋናይም ነበርኩ ብላናለች። ባጭሩ ጋችን መሃል የቅርብ ጊዜ ግብሯ ግን አሳታሚነት ነው። ሴቶች ባልበረከቱበት የመጽሐፍ አሳታሚነት ዘርፍ ውስጥ በነበራት ቆይታ እንደ ዘበት ሊረሱ ሊጠፉ ይችሉ የነበሩ ውብ የሥነ ጽሑፍ ሥራዎችን አስተባስባ ለንባብ ማብቃቷን ከሁለት የሚቆጠሩት ጥቂት አይደሉም። የሰባት ገብረ እግዚአብሔር፣ አውግቸው ተረፈ፣ ሙሉጌታ ተስፋዬ፣ ባሴ ሀብቴ ሥራዎች የህትመት ብርሃን እንዲያገኙ አድርጋለች። ከጥቂት ዓመታት ወዲህ መኖሪያዋን በአሜሪካ ምድር ያደረገችው ስንዱ ከህትመቱ ዓለም ፊቷን አዙራለች። ለምን? ይህንንና መጽሐፍትን የህትመት ዘርፉን የሚመለከቱ ጉዳዮችን አጋርታናለች። ተጨማሪ ኪነጥበብ ነክ ዘገባዎችና የሙዚቃ ምርጫም አይዘነጉም። አሁን ግን ወደ ስንዱ እናምራ።
ስንዱ አበበ መሐመድ እባላለሁ። ቲያትር ተጫዋች አውቃለሁ። እዛ ጋዜጠኛ ነበርኩ። ከዛ ደግሞ መጽሐፎችን አትም 9 መጽሐፎች አትሚያለሁ። ከ9 ሁለቱ በራሴ የተጻፉ ሲሆኑ ሌሎቹ 7ቱ በሌሎች በተለይ ደግሞ ለኔ ቅርብ የሆኑ ጓደኞቼና እኔ ደግሞ ዋጋ አላቸውና ትውልዱ እንዲያውቃቸው እንዳይረሳቸው ማለት ብዙ የሰሩ ናቸው። እንደና በህይወት ጉዞ ውስጥ እነኚህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ወዳቸው ጋሽ ስባትን ነበርና ከቤቴ ስወጣ ጋሽ ስባትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ስባትን ጋሽ ስባትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ሥራዎቻቸውን ገና እንደጻፏቸው የማንበብ ድል ገጠመኝ እና እኔ ደግሞ ድሮ ሳነብ ሞዳቸውን ሥራዎች አስቀራለሁ ራሴ ጋር። በእጅ ድሮ ፎቶኮፒም የለም ኮምፒውተር ምናምን የለም ገና ታይፕ እንኳን ተለምኖ ውድ ነገር ነውና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣት። የጋሽ ስባትን ሥራዎች እንዳሉ ኦሪጅናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው። ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲን ሳይታተሙ ብዙ ሰው እንዲያነባቸው ሆኗል እና ስለምወዳቸው ነው። አንደኛ ዋጋ ያላቸው ሥራ ናቸው ብዬ ነው ማምነው። እንግዲህ ዋጋ እንደየማንነታችን ይለያያል፣ ግን እነኚህ ሰዎች የአገሪቱ ትልልቅ ሐሳቢዎች ናቸው። ጽሑፍ ብቻ አይደለም የጽፉት፣ ሐሳብ ባህል። አሁን የባሴን ወንድም ጌታ ብታይ ጎጃምኛ ምን እንደሆነ ምን ሌላ ነገር አያስፈልግም። በቃ ቁጭ አርጎልናል እና ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽ እየሰራቸው ነው። የሰሩት ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ሥራዎች የሚሰራ ሰው ሲመጣ እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው ከፍተኛ የማከፋፈል ችግር አለ። በተለይ ደግሞ መንግስት ከጠላህና መንግስት በጥሩ አይነት ካላየ የባሰ ትጎዳለህ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉት አልማ ምናምን የሚባሉ አካላት ናቸው። አብሮን ተምሯል ምናምን የሚሉ ትልልቅ ባለስልጣኖች ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ እኔን ጎዳኝ እና ባለኝ በሌለኝ የመጨረሻ ፍራንኬ አተሙ እና ምንድነው ያሰብኩት በመጽሐፍ ምረቃ ቀን አዘጋጅቼ በምረቃው በመሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለሁ ነው። አንደኛ ስለተናደዱና ስለተው ይጎዱሃል። እነሱ ጋር ስትጣላ ብዙ ጉዳት ነው የምታተርፈው። አንድ ሚዲያ እንዳይመጣ በሰርኩላር ይመስለኛል አንገዱና ማንንም ያን ቀን መጽሐፍኔ አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። በዚህ ምክንያት ሳይሸጥ ከዛ ደግሞ ሜጋ እንዲገባና እንዲከፋፈልልኝ ሲጠይቅ ይቆይ ተብሏል አሉ። ማን እንዳለ አላውቅም። ከዚ እጄ ውስጥ ቀረ ሁሉ መጽሐፍ ሌሎችን ደሞ አሉ በቁጥር ትንሽም ቢሆኑ በግልም ያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥም መጽሐፍ አይሸጥም አሉ። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለሁ 4 ኪሎ መሃል ላይ ከመሬ ብዬ ወጣቶቹ ለምነው ነው የተው ፈላ በቃ የመጨረሻውን ገንዘቤ እሱ ወሰደው ግማሹንም አላወጣሁት ማተሚያ ቤት ነው ጥዩ የጠፋሁት። መንግስት ቫልዩ ላላቸው ጉዳዮች ትኩረት እንዲሰጥ ስፔሻል እንደዚህ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን ያዩት የሚያድጉ ነገሮች ላይ እና ቫልዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር በያለው አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምላውን ያለው ነገር ምንድነው ሽያጭ ነው ኦልሞስት ነው ልክ አይደለም። ሌላም ደግሞ መኖር አለበት አዳዲስ ልጆችን የሚያበረታታ ያልተሰሩ ያልኛ ምን ቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው። አንደኛ ነው ምል አገራችን እኔ አሁን ለውጥ ምናምን ሲባል ግራ ነው የሚገባኝ። ለውጥ መጀመሪያ ማህበረሰቡ ነው መለወጥ ያለበት። ለውጥ ከየራሳችን ነው መጀመሪያ ያለበት። እኔ ሳልለወጥ ሌላውን ለመለወጥ መቻል አይቻልም። ለውጥ የሚመጣው ደግሞ ጥበበኞችን በማክበር ጥበበኞች ጥበባቸውን የሚያስተላልፉበትን መንገድ በማመቻቸት በማገዝ በመርዳት ነው።
ጋዜጠኛና ደራሲ ስንዱ አበበን በአድማጮች ስም አመሰግናለሁ። አሁን አጫጭር ኪናዊ ወሬዎችን የምንሰማበት ሰዓት ላይ ደርሰናል። ከሮይተርስ የተገኙ ናቸው። ኔትፍሊክስ የተሰኘው ፊልምና ትርኢት ማሳያ አውታር ለመጀመሪያ ጊዜ የግብጽ ተከታታይ የቴሌቪዥን ድራማ ማስተላለፍ ሊጀምር ነው። ፓራኖርማል የተሰኘው ተከታታይ ድራማ ተቋሙ በመካከለኛው ምስራቅ የጀመረው እቅድ ከፍ ያለ እርምጃ ነው ተብሏል። ድራማው አህመድ ካሊድ ታውፊክ የተባሉ የግብጽ ደራሲ ስራ ላይ የተመረኮዘ ነው። ለበርካታ ዓመታት ጄምስ ቦንድ የተሰኘው የእንግሊዝ ሰላይ ገጸ ባህሪ ለብሰው የተጫወቱት ሾን ኮነሪ በ90 ዓመታቸው ከሰሞኑ ከዚህ ዓለም በሞት ተለይተዋል። ስኮትላንዳዊው ኮነሪ በሰላማዊ እንቅልፍ ውስጥ እንዳሉ ማሸለባቸውን ባለቤታቸውና ልጆቻቸውን ጠቅሰው የመላ ቤተሰቡ ቃል አቀባይ ናንሲ ስሌዘር ተናግረዋል። ሾን ኮነሪ ቀልብ ሳቢውን ሰላይ መሰረት አድርገው ከተሰሩት 26 ፊልሞች መካከል 7ቱን ተጫውተዋል። የኮቪድ-19 ቫይረስ የታዋቂውን የጣሊያን ሚላን ላስካላ ኦፕራ ቲያትር ቤት ስራ እየፈተነው ነው። በዚያ ከሚሰሩት መካከል 18 ድምጻውያንና 9 መሳሪያ ተጫዋቾች በቫይረሱ ተይዘዋል። በአሁኑ ሰዓት አጃቢ ዘፋኞችና የኦርኬስትራው ገሚስ ክፍል አባላት ራሳቸውን አግልለው እንዲቀመጡ ተደርጓል። ኢትዮጵያውያን ከግዛቶቻቸው አልፈው ስለሌሎች ህዝቦች መብት መከበር ያቀነቀኑበት ዘመን ነበር። በዚህ አብነት ከሚሆኑት መካከል በድምጻዊ ዓለማየሁ እሸቴ የተቀነቀነው ጥቁር ግስላና በተስፋዬ አበበ የተጻፈው የጥቁር ድምጽ የተሰኙ ሙዚቃዎች ይገኛሉ። ለመሆኑ ከነዚህ ሙዚቃዎች በስተጀርባ ያለው ታሪክ ምንድነው? በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ተተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፊ ተውኔትና አዘጋጁ ተስፋዬ አበበ ግን ከኢትዮጵያ ግዛት ወዲያ ያሉ ህዝቦች ህመም ያመው ነበር። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና
በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደረግ ነበር። ያሳይድ ስለላሰብ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት በጥሞ ዘራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረግኩኝ። እዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት፣ በተለይ ኤንሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ። ቀኝ ገዲዮ ደሙ የበሰ
አፍሪካውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰባዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው።
አንጎላ ሞዛምቢ
ኮርንት የሚለው ዜማ ኮርን በኮረስ ነው ባይሩ ሸቴና ታደለ በቀለ ምሰሩት ነው ያደረኩት። ግጥሙ የውድድም መድረክ ፍረጅኛን ቻለን ሰው የእግዚአብሔር እንጂ የሰው ባሪያ አይደለም ምድር የሁሉም ናት ጥቁር ነጭ ሳትመር ታበላልጥም የቆዳ መለወጥ ቱሌንቱ ነጻ ከዚያ ከኮሎኒ አንጎላ ሞዛምቢክ የፖርቱጊዝ ጊኒ የሮዴዚያና የደቡብ አፍሪካ አብጓር ጊዜያቸው በህግ ሊሰካ እንዳይወላገድ የሰው የኑሮ ቅርጽ እኛ ደጋግ ይጥፋ ይላል የጥቁር ድምጽ እንዴ ያለ ነው የሚሄደው። እኔ የገረመኛል በዛን ጊዜ ለላፈር አዛጂ አፓርታይድን በተመለከተ በጣም ነበር እኔ ዋጋ የነበረውና በቲያትሩም እንደዚሁ የተዋገረ በጣም ግሩም ሆኖ በዛን ጊዜ ገና ለካሰሊ ነው ህርሱም የማይት አቅሙም ስለ አፓርታይድ እና ጠንካራ ባይሆን ግን በጣም ነበር ብዙ ሰው ነበር አድናቆት እየሰጠያዩ ነበረው።
በዚያው ዘመን ባለባበሱ ቅንጠኝነት ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ ሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምጽ መልካምነት ወዲያ ለውጥ ፈላጊ አመጸኛም ቢጤ እንደሆነ የመንግስት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው።
ኃይለ ስላሴ መንግስት ላይ አንቺስ በግርድና ብቸሪ ምን አለ እኔስ በኩልነት ብደክም ምን አለ የሚፈርተን እንደር የሚል እንትን አንድ ቆንጆ ሙዚቃ ነበረ ኮሎኔል ግርማ ኃይለ ያወጣው። እሱም በዘፈንበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸባርቅ ነው። የህዝብን ሀቅና እውነታ ላላይ ማውቀውም ሆነ ብዙሃኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው ማምነው በግሌ።
አለማየሁም የዘር መድሎ እንዲቀር በተለያዩ አገራት ጥቁሮችን እንዳራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ።
ሽጉት መትየቱ አንገቶጋ ያን ጥቁር ግስላ
ደምሸቶታ ወል እኔ እንኳን በዛን ጊዜ እንጭጣ መልካቸው ነበርን ሰው ነኝ ነፍስን ማረውና አባቴ በጣም አፋፋይት በጣም ይቆረቆርና እንትን የሚል ሰው ነበር። ሲበሳችን ሰማው ዘዚህ በጥቆች ላይ በገዛ ሀገራቸው በነጮች እንትን የሚደፈገውን ግፍ በመቃወም እንትን ነበር። ያን ተመርኩዝ በዛው አንጻር ደግሞ አገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ስር ነን በሚል በድሃው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይህንን ራሴ እንደ ቀልድ ጫር ጫር እየጻፉ
ያ ጥቁር ግስላ እየተባለ በሙዚቃ ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ለጠቆም ለማድረግ ታስቦ ነው የሚል ነገር አለ። እውነት ነው ይሄ?
አይደለም። በዛን ጊዜ ይሄን ያህል የበሰለ አመለካከት በኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ አረክሬ የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደግኩኝ ከበሰልኩኝ በኋላ የሚሰማውና የማውቀው ስለዚህ አንጠራም ለማለት ነው።
ኢትዮጵያን ሙዚቀኞች ከነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋ አበበ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ።
አሁን በትክክል አፓርታይድ ቅኝ አገዛዝ እንደው ረክተይ መግዛት ባይኖርም ሰውርቀኛ ገዛው አለው በጣም በሚገባ ምናቆ ከኛ ጋር ጀምሮ ይቆምጋ ከሺ ጦረኛ አንድ ነገርኛ ነው ከሺ ጦረኛ አንድ ኪነጥበብ አንድ በድንቅ የሚቀርብ ነገር በድራማ የሚቀርብ ነገር ትልቅ አስተዋጽኦ አለውና ሁሉም ጋር ትኩረት ይደረግበት የተለያየ ቋንቋ ይቀርብ ደስ ነው የሚለው በተለይ በኮርፌ ሙዚቃዊ ድራማ ያፓርታይድ ምንነት አሁን ጊዜ ያለው የሰውርቀኛ ገዛው ምንድን ነው የሚለው የሚካይ ድራማ አሁን እኛ ጋር ማለት ተበብቶች ሊሰሩት ይችላሉ ጥሩ ነበር ነው ማለት
ድምጻ ያለማየው ሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰባዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለተን የእርካታ መንፈስ ያስተውሳልና
እጅግ በጣም በኩራት ነው የምተነፍስበት ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይችግድል ዓለም የሁላችንም ነች። ዓለም እንዳትጠፋ ዓለም በስርዓቱ እንድትካሄድ ህግና እንትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እንባለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላቴ እንደዘፍ ናቸው ለሀገር ለወገን የሰሩትን እንትን ዞር ብዬ ሳየ እኮራበታለሁ። ለሌሎችም ወንድሞቼ ይህንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ
አብረን ስላመሸን ደስ ብሎናል። የሳምንት ሰው ይበለን። ከአቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም በዚህ ሰናበታችኋለሁ። የዚህ መርሃ ግብር ዋና አርታኢ ትዝታ በላቸው ናት። መልካም ሳምንት። I should never. 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 I should never.